ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ። ከአሜሪካ ድምጽ አብታሙ ስዩም አብረጋችሁ አመሻለሁ። በሀገር ውስጥና በውጭ ሀገር የሚገኙ ኢትዮጵያውያን ወላጆች ልጆቻቸውን እያዝናኑ የሚያስተምሩ በሀገርኛ ቋንቋ የተቀነቀኑ መዝሙሮችና ሙዚቃዎችን ፍለጋ የበይነ መረብ ጥጎችን ከበረበሩ ህይወት ማሞ የሚለው ስም ደጋግሞ መምጣቱ አይቀሬ ይመስላል። ባለፉት ጥቂት አመታት ውስጥ ወደ 40 የሚጠጉ ከህፃናት ቀልብ ጋር የተስማሙ ሙዚቃዎችን በዩቲዩብ ገጿ ላይ የለቀቀች ህፃናትን የሚመለከቱ የኪነ ጥበብ ስራዎችን ከሚያቀርቡ ጥቂት ከያንያን መካከል አንዷ ናት። ስራዎቿ ምስል ለብሰው በዲቪዲ መልኩ ቀርበውም ተመልክታችሁናል። ህፃናትን ከሙዚቃ የሚያቀራርቡ መጻሕፍቶችንም አበርክታለች። መምህርነትንና ፒያኒስትነትን ጨምራ በመስራት ላይ የምትገኘው ህይወት የዛሬ ምሽት እንግዳችን ናት። ከሙዚቃ ዘርፎች ሁሉ ለይታ የህፃናትን ሙዚቃ መስራትን የመረጠችበትን ምክንያት ቀድማ ታጫውተናለች።
እኔ እንግዲህ ከአዲስ አበባ ዩኒቨርሲቲ በሙዚቃ ከተመረኩኝ በኋላ ናዝሬት ልጃገረዶች ትምህርት ቤት ነው ማስተማር የጀመርኩት እና ማስተማር በሚጀምርበት ጊዜ በዛ ወቅት ለልጆች የሚሆኑ ሲዲዎች ወይም ማስተማሪያ መጻፎችን የሙዚቃ መዝሙሮችን ማስተማሪያ መጻፎች ገበያ ላይ በማይበት ጊዜ አላገኘሁም ነበር። ስለዚህ ከዛ በኋላ ያው ያለውን ክፍተት አየሁና ለልጆቹ የሚመስሉትን መዝሙሮችና ዜማዎችን ራሴ እየፈጠርኩኝ እንደገና ደግሞ በፊት ልጆች ሆነን የተጫወስናቸውን መዝሙሮች ቃላቶቻቸውን እያስተካከልኩ በዛ መንገድ ለተማሪዎቼ ማቅረብ ጀመርኩኝ። ከዛ በኋላ የልጆቹ ደስታ የልጆቹ ሁኔታ የበለጠው ስላየሁት ከዛ በኋላ ለልጆች የሚሆኑ ነገሮችን መስራት ጀመርኩኝ። ስለዚህ አለመኖሩ ነው ወደዛ እንድገባ ያደረገኝ ማለት ነው።
ህይወት ከሌሎች የሙዚቃ ዘርፎች በተለየ መልኩ ለህፃናት የሚሆኑ ሙዚቃዎችን ለማዘጋጀት ጥንቃቄና የፈጠራ አቅም የሚጠይቅ ይመስለኛል። አንድ የህፃናት ሙዚቃን ለማዘጋጀት ስለምታልፊበት ሂደት በጥቂት ውስጥ ንገሪን።
እንግዲህ በእኔ እንዳልኩ በማስተማር ልጆችን በማስተማር ሙያ ላይ ብዙን ጊዜ ስላሳለፍኩኝ ምንድነው የሚፈልጉት? ያው መጀመሪያ ግጥሙ ለልጆች የሚመጥን በቀለለ በእነሱ በሚመስል ቃላት ለእነሱ በሚመች ቃላት በሚገባ ቃላት ግጥሙ መዘጋጀት አለበት። ከዛ ዜማውም ቢሆን እንደ አዋቂ ዘፈን የሆነ ሳይሆን ልጆቹን የሚያስፈነጥዝ ወይም ደግሞ ሊነካ የሚችል ያው ስሜቱን እንግዲህ ስራው ላይ ስትሆንና በተለይ ደግሞ ከልጆች ጋር የተገናኘ ነገር ውስጥ ሲኖር ታቀዋለና በዛ መንገድ የተዘጋጀ ሙዚቃ መሆን አለበት። በተለይ ደግሞ እንቅስቃሴ የሚያለው ወይም ደግሞ በሚያስቡበት ጊዜ ትክክለኛ በሐሳብ ወይም ደግሞ ነገሮችን የሚገልጽ ሆኖ ሲዘጋጅ የበለጠ ያው ፕሮሰሱ በዛ መንገድ ነው ዝግጅቱ የሚሄደው ልጆችን የመንካት አቅም አለው።
የህፃናት ሙዚቃን በማዘጋጀት ሂደት ውስጥ የሚገጥሙ ፈታኝ ነገሮች ምንድናቸው?
አጀማመሩ ጀምሮ ለምሳሌ ግጥሞቹን ራሴ ናቸው የምጽፋቸው፣ ዜማዎቹንም እንደዛው። ግን በተለይ ደግሞ በሚታይ ወይም ደግሞ በዲቪዲ በሚታይ ነገር በሚታቀርብበት ጊዜ ልጆች ያስፈልጉሃል፣ ብዙ ጊዜ መሰጠት አለበት፣ ማሰልጠን አለብህ። እንደምታስበው ልጆቹን በየጊዜው አታገኘም። የትምህርት ቤት ፕሮግራም አላቸው። ቦታዎችን በተለይ ጥሩ ቦታዎችን ለማግኘት የምታደርገው ነገር፣ ልጆችን ማጓጓዝ፣ አጠቃላይ የልጆቹን ስሜት ጠብቀ ደግሞ ቀረጻ ላይም ከገባህ በኋላ የልጆቹ ስሜት እንደምታስበው ምክንያቱም እንደ አዋቂ ስላልሆኑ ትክክለኛውን ነገር ስለሆነ በዛ ሰዓት የሚያሳዩት የእነሱ ስሜት እነዛ ሁሉ አንዳንዴ እንዳሰብካቸው የቀረጽከው ነገር ውጤቱን ላታገኝ ትችላለህ። ደጋግመህ ማሰራት ወይም ደግሞ እንደገና ልምምዱ ራሱ ጊዜ የሚፈጅ እና የእነሱን ፕሮግራም ያው በዛ መልኩ የሚራዘም ያራዝመዋል ያሰብከውን ነገር ለማድረስ ማለት ነው።
Bye-bye.
የህፃናትን ሙዚቃ አዘጋጅቶ በማስተራጨት ስራ ውስጥ የተሳተፉ ሰዎች ቁጥር እጅግ ጥቂት ነው። በሚሊዮኖች የሚቆጠሩ ህፃናት ባሉባት ሀገር በቂ ነው ተብሎ አይገመትም። በዘርፉ የሚስተማሩ ሰዎች ያነሱበት ምክንያት ምንድነው ብለሽ ታስቢያለሽ?
ብዙ ሰዎች ምናልባት እንግዲህ በእኔ አስተሳሰብ አንደኛ ለመደገፍ አለመቻል፣ ለምሳሌ ህትመትም ላይ ስትገባ የልጆቹን የሰራሁን ውጤቶች ለማሳተምም ሆነ ለማቅረብ በምትሄድበት ጊዜ ያው ብዙ የአቅምም ይጠይቃል። ድጋፉም በብዛት ትኩረትም ስላልተሰጠው ድጋፉም ብዙ አይደለም። እንደገና ደግሞ አንዳንዴ ሙዚቃውንም ግጥሞቹንም ከተለያየ መንገድ ስለምታገኘው ያንን ውጤት ለማግኘት ያስቸግራል። ሌላው ደግሞ በጣም ከውስጥ ብዙ ትዕግስት፣ ብዙ ልጆች ላይ ትኩረት የምትሰጥና በጣም ልጆችን ደግሞ የምትወድ መሆን አለብን። እንደ ገበያ ብቻ ሳይሆን ለልጆቹ የምታቀርበውን ነገር ለእነሱ እንዲመጥኑ አድርገ የምታቀርብ ያንተም ለልጆቹ ያለ ፍቅር እሱ ራሱ በጣም አስፈላጊ ነው። ስለዚህ እነዚህ ሁሉ ሳይሟሉ ልጆችን ለመንካት አትችልም፣ ወይም ብትጀምረውም ያው የሚቋረጡ ነገሮች ናቸው ማለት ነው። ስለዚህ አንደኛው ድጋፍ አለመደረግ በደንብ ባለው ልጆች ላይ ብዙ የሚሰራ ስላልሆነ የሚደግፍ አቅም እንዲኖር የሚያግዝ ድርጅቶችም ሆኑ ሌላ መንገዶች ስለሌሉ አንዱ እሱ ነው። ሌላው ደግሞ ትዕግስት በጣም ሊኖር ይገባል። ልጆችን ማውደድ በጣም ሊኖር ይገባል። ብትጀምረው ታቋርጣለህ፣ ምክንያቱም ጊዜ ይፈጃል፣ ትዕግስት ይጠይቃል፣ ፍቅር ይፈልጋል በጣም።
ሁሉም ሰው በውስጡ ህፃንነቱን ይዞ ነው የሚዞረው ይባላል። አድገንም ስንሰማቸው ፍንድቅድቅ የሚያደርጉን የህፃናት ሙዚቃዎች አሉ። አንቺስ ከሰራሻቸው ወይንም በሌሎች ሰዎች ተሰርተው ካዳመጥሻቸው የህፃናት ሙዚቃዎች ቀልብሽን የወሰዱ ይኖሩ ይሆን?
ያው እኔ እንግዲህ መነሻዬ በልጅነቴ ያው ብዙ መዝሙሮችን ተጫውቻለሁ። በፊት የምንዘምራቸው መዝሙሮች እነሱ እንደ መነሻዎቼ ናቸው። ምክንያቱም አሁንም ስሰማቸው ደስ ብለውኝ የምዘምረው እነዚህም ደግሞ በተለይ በፊት ስዘምረው የነበሩትን አሁንም ያሉት ልጆች ተቀብለው እንዲቀጥሉበት ለማድረግ እኔንም የነኩኝ መዝሙሮች ስለሆኑ በዛ መንገድ ነው። እና አሁ ለእኔም የፈጠርኳቸውም ሆኑ በፊት ከኛ በፊት ያሉት ሲዘምሩ የነበሩትን መዝሙሮች ወይም ልጆች ሆነን የዘመርናቸው መዝሙሮች እነሱም ይነኩኛል ማለት ነው።
እንግዲህ ከህፃናት ሙዚቃ አዘጋጅነቱ በተጨማሪ መምህር ነሽ። ህይወት የሙዚቃ ትምህርት ቤት የሚባል ያለሽ ይመስለኛል። ሸራተን አዲስን በመሰሉ ስፍራዎችም ሙዚቃን ትጫወቻለሽ። ሁለቱን እንዴት አድርገሽ አቻችለሽ ነው በመስራት ላይ የምትገኘው? ጥቂት ስለተጨማሪ ስራዎችሽና በቀጣይ ጊዜያትም ማሳካት ስለምትፈልጊያቸው ጉዳዮች ደግሞ በጥቂቱ ንገሪኝ።
እንግዲህ አሁን እንዳልከው የህይወት የሙዚቃ ትምህርት ቤት ወይም ህይወት ፒያኖ የሚባል ማስተማሪያ አለ። በእነዚህ ውስጥ ያው ተማሪዎችን በተለይ የበለጠ ትኩረት የማደርገው ልጆች ላይ ነው። ልጆች እንግዲህ ከተቻለ ያው ሙዚቃ የሚሰጠው ጥቅም በተለያየ ክህሎታቸውን ያሳድጋል። እንደገና ደግሞ ያስተሳሰብ የማንነታቸውን ወይም ደግሞ በራስ መተማመናቸውን ያሳድግላቸዋል እና ብዙ ሙዚቃ የሚሰጠውን ጥቅም እንዲያገኙ በማሰብ እና እኔም ደግሞ ያው የተማርኩት ፒያኖ ስለሆነ ወይም ደግሞ ሙዚቃ ስለሆነ ያንን ደግሞ እኔ ያገኘሁትን ውጤት ሌሎችም ልጆቻችን እንዲያገኙ ለማድረግ ነው። እና ያው ማስተማሩ በብዛት ብዙ ጊዜ በትምህርት ሰዓት ወይም ደግሞ ከትምህርት በኋላ ባሉት ቀናቶች ነው የሚሆኑ። ፒያኖ መጫወቱ ደግሞ ብዙ ጊዜ ማታ ላይ ነው። ስለዚህ ሁለቱን ጎን ለጎን ማስኬድ ይቻላል።
ማህደርሽን ሳጣራ ኒውዮርክ በሚገኘው የማናተን ሙዚቃ ትምህርት ቤት ውስጥም እንደተማርሽ ያመለክታል። በውጭ ሀገራት ውስጥ ካየሻቸውና በእኛ ሀገርም ቢተገበሩ የምታያቸው ህፃናትን የሚመለከቱ ጉዳዮች ይኖሩ ይሆን?
አዎ በጣም በጣም ብዙ አሉ። ከሙዚቃ ጀምሮ ምክንያቱም ሙዚቃ ለተጨማሪ ያላቸውን ችሎታ የሚያዳብሩበት ለሌላ አስተሳሰባቸው የሂሳብ የአስተሳሰብ ችሎታቸውን በራስ የመተማመን ችሎታቸውን የማመዛዘን ወይም ደግሞ በተለያየ አንግል የማየት ችሎታቸውን የሚያዳብሩበት ነው። ስለዚህ ያው ለሙዚቃ ቢማሩ አንዱ ለልጆቻችን በጣም መመኘው ነገር ነው። ሌላው ደግሞ የማዘጋጃቸው ከሙዚቃም ሆነ በተለያዩ መጻፍቶች አሉ የተረት እንደዚህ አይነት የመሳሰሉት። ስለዚህ እነዛ የውጮቹ በመነበብ ጊዜ በተለያየ መንገድ ከታች ጀምሮ የማንበብ ፍላጎታቸው የሚያዳብሩበት የተለያዩ መጻፎች ይዘጋጃሉ። ለኛ ደግሞ እነዛ ነገሮች ውስጥናቸው ያለ ልጆቻችን ቢኖር ብዙ አንባቢ ትውልድ መፍጠር እንችላለን። እንደገና ደግሞ በሙዚቃ ተጨማሪ ክህሎት ያለው እውቀት ያለው ልጆች ማፍራት እንችላለን ማለት ነው። ያው በተለያየ የተለያዩ ኮርሶች ወስጃለሁ። እነዛ ሁሉ ልጆች ላይ የሚሰሩትን ለኛም ልጆች እንዲሆን በብዙ ነው የምመኘው።
እጅግ በጣም አመሰግናለሁ ህይወት ማሙ፣ የህፃናት ሙዚቃዎች አዘጋጅና መምህር። ለአሁኑ ባድማጮች ስም እጅግ አመሰግናለሁ።
እኔም በጣም ነው ማመሰግነው ይሄን ድል ስለሰጣችሁኝ በጣም አመሰግናለሁ።
ቢና መዝናኛ ይከተላል። ከአሜሪካ ድምጽ አሁን ደግሞ አጫጭር ኪናዊ ዜናዎችን እናስተማማችኋለን። በኮሮና ቫይረስ ርጭት ፍርሃት ምክንያት ታዋቂዎቹ የናይጄሪያ ሙዚቀኞች ያቀዷቸውን የሙዚቃ ትርኢቶች እየሰረዙ መሆኑ ተሰምቷል። ዳቪዶ፣ ዊዝኪድና በርናቦይ በአውሮፓውያን ዲሴምበር ወር ሊያደርጉት የነበረውን ዝግጅት ሰርዘዋል። የዳቪዶን የሙዚቃ ትርኢት የሚያስተባብረው አካል በኮቪድ-19 ስጋት ምክንያት የአድናቂዎች ደህንነት ቅድሚያ እንደሚሰጠው አምናለሁ ሲል በማህበራዊ ገጹ በኩል አስተውቋል። የሆላንድ ፍርድ ቤት አይሁዳውያን ወራሾች አንድ ስዕል ስራ እንዲመለስላቸው ያቀረቡትን ጥያቄ ውድቅ አድርጓል። የዋሲሌ ካንዲስኪን የስዕል ስራ የአምስተርዳም ከተማ አስተዳደር በ1940 የጎርጎሳውያኑ ዘመን ገዝቶት ነበረ። ፍርድ ቤቱ የወራሾችን የሚመለስልን ጥያቄ ውድቅ ማድረጉን ተከትሎ ጄምስ ፓልመር የተሰኙት የወራሾቹ ወኪል ውሳኔውን ተቀባይነት የለውም ብለዋል። ይግባኝ እንደሚጠይቁም አስታውቀዋል። ዘገባው የአሶሺየትድ ፕሬስ ነው። የፈረንሳይ መንግስት በሀገሪቱ የሚገኙ ቤተ ጥበባት በኮቪድ-19 ምክንያት ከደረሰባቸው ጉዳት ያገግሙ ዘንድ ተጨማሪ 42 ሚሊዮን ዶላር ለመደገፍ ቃል ገብቷል። ድጋፉ ቫይረሱን ለመቆጣጠር በድጋሚ በወጣ አዋጅ ምክንያት ስራቸው ለተቀዛቀዘባቸው ሙዚየሞች፣ የሲኒማና ቲያትር ማሳያ ስፍራዎች ይውላል ተብሏል። በሳምንቱ ውስጥ ወጣት ኢትዮጵያን አዳዲስ ሙዚቃዎችን ለአድማጭ አድርሰዋል። ወንደሰን ወሂብ በግጥም አንተነህ ወራሽ በዜማ የተሳተፉበትን ሰለሞን ጥጋቤ የሚያቀነቅነውን ቀጣዩን ሙዚቃ እየሰማን በቅርቡ የተለዩንን አንጋፋ የኪነ ጥበብ ሰው ወደምንዘክርበት አጭር መሰናዶ እንሻገራለን።
ዘለሰኛ ምን ማለት ነው?
መዲና ማለት ፈጣሪውን አመሰገነ ነው። ዘለሰኛ ለዓለም አይሆኑ ለጦር አለቆች ቅስቀሳ እንዲሆን ነው።
መደነ እንግዲህ ተቀኘ ማለት
ነው። ተቀኘ ነው።
ከድሮ መዲናና ዘለሰኛ ተጫዋቾች የታወቁት እነማን ነበሩ?
እኔ በማውቃቸው ቀደም ያሉ ሊኖሩ ይችላሉ ለማውቃቸው ድረስ ያሉ አቶ ይመር ተፈሪ ይባል ነበሩ ወዳጅ ጌታሁን ወርቄ መንገሻ ዘገየ ካሳ አሰፋ ባተ አሰፋ ኃይሌ አማረ ታየ ተሹማ ሀብተ ማርያም እነዚህ በሀገር ፍቅር ውስጥ ጥሩ መዳን የነበሩ ናቸው። መዲናና ዘለሰኛ
እዲ መዲናና ዘለሰኛ በቅኔ ነው አሁን ከሰማናቸው ወይም ከሌላ አንደው ቅኔውን ለተመልካቾቻችን ለመግለጽ ያህል አንድ ግጥም ብትነጥንልኝ።
ለምሳሌ አሁን ተባል መሳሪያዎቻችንን ቅኔ ሲቀኝላቸው በቅኔ ምን ብሏቸዋል? ከወዲያ ወዲህ ከጣርተው ሙታን ባንድ ላይ ሆነው ያጫውታሉ የሞቱትን ቆመው ለሚሄዱት የሚል ቅኔ ተቀኝቶላቸዋል። በአማርኛ ቅኔ ይሄ ቅኔ አላቸው የባል መሳሪያዎቻችን።
እንዴት ነው የሞቱት?
አዎ
ይሄ አይሆኑት እንዴት ነው የሚያጫውቱት?
ይህ ምንጥያቄው ጥሩ ነው። እነዚህ ነገሮች እርጥብ እንጨት የነበረ ነው። አሁን ይኸው ታጥፏል። የከብት ቆዳ ነው ወይንም የፍየል ወይንም የሌላ ቆዳ ነው። ነፍስ የነበረው ነው። አሁን ይኸው ዘይት ተወጥሯል። ይሄ ጭራ የፈረስ ጭራ ነው እንደሚባለውም እንዲያውም አሽቆበቆበ ዳማ ጭራውን አሻግሮ እያየ ጦር ምንጫውን እየተባለ በዚህ በጭራው ጭምር ይገጠምለት ነበር። ከጌታው ላይ ከከመቀለ በኋላ ሞተ ማለት ነው። የምንጭር ከተቆረጠ በኋላ ሞተ ማለት ነው። ይህም ቆዳው ነፍስ የነበረው ነገር ነው። ሞተ ማለት ነው። የምውት እቃ ማለት ነው። ጅማትና ለክራርም ደግሞ እንደዚሁ የሚሆኑ ክራሮች ጅማት እንደዚሁ ከሞት ከብት ላይ የሚወጡ ጅማቶች ናቸው። ተብቀው የሚሰሩ ከአንጀት ከወተታኝት የሚሰሩ ናቸው። ዋሽንግተን ደግሞ እንደዚሁ ምን መሰለ ከዲስ ከሌ መቃይ መሳል እየተባለ የሚቀኝላቸው የሚነገርላቸው ዋሽንግተን ተቆርጦ ከደረቀ በኋላ ነው ሙዚቃና ዜማ ሊያወጣ የሚችለው። እነዚህ ነው እንግዲህ አማርኛ ቅኔ ሲቀኝላቸው ተወዲያ ወዲህ ተጣርተው ሙታን ባንድ ላይ ሆነው ያጫውታሉ የሞቱት ቆመው ለሚሄዱት ይላል።
እስቲ አጫውተና
የሰማችኋቸው ከሰሞኑ ከዚህ ዓለም የተለዩት ረዳት ፕሮፌሰር ተስፋዬ ገሰሰና እውቁ የባህል ሙዚቃ አቀንቃኝ አቶ ለማ ገብረ ሕይወት ከዓመታት በፊት ያደረጉትን ውይይት ነው። በኢትዮጵያ የኪነ ጥበብ ታሪክ ውስጥ ትልቅ ስም ካላቸው ከያንያን መካከል አንዱ የሆኑት ተስፋዬ ገሰሰ በዚህ ሳምንት የቀብር ስነ ስርዓታቸው ተፈጽሟል። በ84 ዓመታቸው ከዚህ ዓለም በሞት የተለዩት ረዳት ፕሮፌሰር ተስፋዬ ገሰሰ ተዋናይ፣ መምህር፣ ደራሲና ተርጓሚ በመሆን ለዓመታት ኢትዮጵያውያንን አገልግለዋል። ተስፋዬ ገሰሰ ወደ ውጭ ሀገር አቅንቶ የቲያትር ጥበብን ተምሮ የመጣ የመጀመሪያው ኢትዮጵያዊ እንደሆኑ ይነገራል። ከአሜሪካን ሀገር ተመርቀው ከተመለሱ በኋላ ግን በመረጡት ሙያ ምክንያት የደረሰባቸው ፈተና ቀላል የሚባል አይደለም። ከጥቂት ዓመታት በፊት ያኔ የኢትዮጵያ ቴሌቪዥን አውደ ሰብ መሰናዶ አዘጋጅ የዛሬው የአሜሪካ ድምፅ ባልደረባ ለሆነው እስክንድር ፍሬው እንዲህ አጫውተውት ነበረ።
እኔ ዩኒቨርሲቲ ኮሌጅ በመመረቅበት ሰዓት ላይ ማንኛውም ጥናት እና የሙያ መስክ ክፍት ነበረ ለኔ። በኢኮኖሚክስ ጓደኞቼ እንዲሆኑ ገባ። በህግ እንዲያውም በህግ ነበር መጀመሪያ ማይነር ያደረኩትና በዛ በገባ። በሳይንስ ይፈልግ ህክምና እንኳን ገባ እና ባጠና የምችልበት ሁሉም ሙያ ክፍት ነበረ። አውቃለሁ የአዝማሪነት ስራ ነው እዚህ ላይ ያን ጊዜ ክብር የለውም። እና እኔም የቲያትር ሙያተኛ ሆኜ ስመጣ ጥሩ ልጅ የወደድኩ እንደሆነ ይሄን ለአዝማሪ አንሰጠውም የሚሉ እንዲያውም ተብያለሁ። ከመጣ በኋላ ጠይቄ እንኳን ባላገር ሂጅ አንድ ደብተር አቄስ የለም ልጅን ለሱ አልሰጥም ያለኝ አለ። አንቱ የማያሰኝ ሙያ ተምረህ መጣ አሉኝ አጎቴ መንበሪያ ይህራት የፍትህ ሚኒስትር የነበሩ ናቸው። እና ቤተሰቦችም የተደሰቱበት ነገር አልነበር። ግን አንድ ንጉሠ ነገሥቱ የሀገሩ በጣም ጊዜም አከብራቸውና ማፈራቸው የነበሩ ንጉሠ ነገሥትና የሀገር መሪ ሲያዙኝ እሳቸውን ትእዛዝ መጣሱ ስላፈል። ሁለተኛ እንዴ ሁሉ ሰው ኢኮኖሚስት ሆነ፣ ሁሉ ሰው የህግ ሰው፣ ሁሉ ሰው የፖለቲካ ሳይንቲስት ሆነ፣ እንሶ ማማሪ ኤጁኬሽን ትምህርት ማንዱ ከፍዮነ እንት ነበርስ በዛ በኩል ሄድ ይችላል እና ይሄ ሁሉ ምራመድበት መንገድ ጎዳና ነው። ቲያትር ግን የለም እና እኔ ብገባበት ምን አለበት በሚ ከአማራጮቹ መንገድ ይሄን ሲሲም ንጉሥ ነገስት ደግሞ ሲጠቁሙ ተቀበልኩ እና ገባሁ። ይሄ ለዚህ ምንም ቅሬታ አይሰማኝም። ያቱን ያልተሄደበትን መንገድ ስትሄድበት አዳዲስ ነገር ብዙ ነገር ታገኛለህ።
አብረን ስላመሽን በእጅጉ ደስ ብሎናል። በሚቀጥለውም ሳምንት እንገናኛለን። አብታሙ ስዩም መሰናዶውን በመምራት ኤልያስ አስማረ ደግሞ በማቀናበር እስካሁን ድረስ አብረናችሁ አምሽተናል። ሰለሞን አባተ የመርሃ ግብሩ አርታኢ ነበር። ሰናይ ምሽት።